ይህ የኢትዮጵያን ድምፅ የሬዲዮ አገልግሎት ነው።
ጤና ይስጥልኝ አድማጮቻችን፣ እንደምን ሰንብታችኋል? የኢትዮጵያን ድምፅ የሬዲዮ አገልግሎት በየሳምንቱ ረቡዕ የሚያስተላልፈውን ሀገር በዚህ ሰሞን ይሰኘ ሳምንታዊ ዝግጅታችን ጀምረናል። ፕሮግራማችን ለመከታተል በድረገጻችን www.thevoiceofethiopia.com እንዲሁም በፌስቡክ ካምዳችን ቮይስ ኦፍ ኢትዮጵያ መከታተል ትችላላችሁ። የዛሬውን ዝግጅታችን በቀዳሚ የአሸናፊ ዜና እንጀምራለን። አሸናፊ እንደምን ሰንብታል? አንተ ወደ ዜናው አምራለን።
በመላው ዓለም በድረገጻችን የምትከታተሉን ኢትዮጵያውያን እና ትውልድ ኢትዮጵያውያን አድማጮች ጤና ይስጥልኝ፣ እንደምን ሰንብታችኋል? በኢትዮጵያ ጊዜ አቆጣጠር ለቱረቡን 19/2010 ዓ.ም ነው። ዜናውን ከአዲስ አበባ ማሰማችሁ አሸናፊ ብርሃኑ ነኝ። የሰሞኑ ዋና ዋና የሀገር ቤት ዜናዎች፣ በኢትዮጵያ የተፈናቃዮች ቁጥር 2.8 ሚሊዮን መድረሱ ተገለጸ። በጅግጅጋ ሰሞኑን በተከሰተ ግጭት የክልሉ ተወላጆች ፋብሪካና ሆቴሎችም ጭምር ውድመት እንደደረሰባቸው ተገለጸ የሚሉት ናቸው። ተጨማሪ ዜናዎች አሉ። እንደወትሮ ሁሉ በሰሞኑ አበይት የሀገራችን ጉዳዮችም ላይ እንወያያለን። በቅድሚያ ዜናዎችን በዝርዝር የተባበሩት መንግስታት ድርጅት የህፃናት አድን ድርጅት ዩኒሴፍ በሀገር ውስጥ የተፈናቀሉ ኢትዮጵያውያን ቁጥር በከፍተኛ ሁኔታ መጨመሩን አስታውቋል። በአሁኑ ወቅት የተፈናቃዮች ቁጥር 2.8 ሚሊዮን መድረሱን ነው ድርጅቱ ያስታወቀው። የተፈናቃዮች ቁጥር ከስድስት ወራት በፊት 1.2 ሚሊዮን እንደነበረም የድርጅቱ መረጃ ያመለክታል። በተለያዩ የሀገሪቱ አካባቢዎች የሚከሰቱ ግጭቶችና የተፈጥሮ አደጋዎች ለተፈናቃዮች ቁጥር መጨመር ምክንያት መሆናቸውን ነው ድርጅቱ ያመለከተው። ኦሮሚያ፣ ደቡብና የኢትዮጵያ ሶማሌ ክልሎችም አብዛኞቹ ተፈናቃዮች የሚገኙባቸው አካባቢዎች መሆናቸው ተጠቁሟል። በኢትዮጵያ ሶማሌ ክልል ሰሞኑን በተነሳው ከት በክልሉ ተወላጆች ስም የነበሩ ድርጅቶችም ውድመት ደርሶባቸዋል ተባለ። ከነዚህ መካከል በጅግጅጋ ከተማ የሚገኘው ጅግጅጋ ፎም አንዱ ሲሆን በቀን 1000 የስፖንጅ ፍራሾችን ያመርት እንደነበረ የፋብሪካው ኃላፊዎች ገልጸዋል። ይህን ውድመት ያደረሰው ሄጎ የተባለ የተደራጀ ቡድን መሆኑም ተጠቁሟል። የፋብሪካው ባለቤት የክልሉ ተወላጅ ቢሆንም በፖለቲካ አቋም ምክንያት ውድመቱ እንደደረሰበት ነው የተጠቆመው። ፋብሪካው በግምት ቢያንስ 80 ሚሊዮን ብር የሚያወጣ ንብረት እንደወደመበት አስታውቋል። ሌላኛው የጥቃቱ ሰለባ የሆነው በጅግጅጋ የሚገኘው ሲቲ ክራውን የተሰኘ ሆቴል ሲሆን ከፍተኛ ዝርፊያና ውድመት ተፈጽሞበታል። ባለቤቱ ለደህንነታቸው በመስጋት ተጨማሪ መረጃዎችን ከመስጠት መቆጠባቸውን ፋና ብሮድካስቲንግ ኮርፖሬት ዘግቧል። የኦጋዴን ብሔራዊ ነጻ አውጪ ግንባር ኦብነግ ከእሁድ ነሐሴ 6 ጀምሮ የሚጸና የተናጠል የተኩስ አቁም ማወጁ ይታወሳል። ኦብነግ የተናጠል የተኩስ አቁም ውሳኔ ላይ የደረሰው በኢፌዴሪ ጠቅላይ ሚኒስትር ዶክተር አብይ አህመድ ያቀረቡትን ጥሪ ተከትሎ እንደሆነም ግንባሩ በመግለጫ አስታውቋል። በኦጋዴን ያለው ግጭት በውይይትና በሰላማዊ በሆነ መልኩ ለመፍታት የኢትዮጵያ መንግስት የጀመራቸውን መልካም እርምጃዎች እንደሚቀበልም ኦብነግ ገልጿል። ይህን ተከትሎ በትላንትና ዕለት የልዑካን ቡድኖቹን ወደ አዲስ አበባ ልኳል። በተመሳሳይ ባለፈው ሳምንት ከኢትዮጵያ መንግስት ጋር የሰላም ስምምነት የተፈረመው በዳውድ ኢብሳ የሚመራው የኦሮሞ ነጻነት ግንባር ኦነግ የልዑካን ቡድንም ትላንት አዲስ አበባ ገብቷል። በተያያዘ ዜና በአፋር ሱልጣን ሀምፍሬ አሊ ሚራ የሚመራውና 6 አባላት ያሉት የልዑካን ቡድን ትላንት አዲስ አበባ ገብቷል። በልዑካን ቡድን ውስጥ ከአፋር ህዝብ ፓርቲ ዶክተር ኮንቴ ሙሳ፣ ከአፋር ሰብአዊ መብት ተቋም አቶ ጋስ አህመድ እንዲሁም ከአፋር ነጻ አውጪ ግንባር አቶ ኡመር አሊሚራ ይገኙበታል። ልኡካኑ አዲስ አበባ ዓለም አቀፍ ኤርፖርት ሲደርስ የፌዴሪ መንግስት ከፍተኛ የስራ ኃላፊዎች፣ ሚኒስትሮች፣ የአፋር ብሔራዊ ክልላዊ መንግስት ርዕሰ መስተዳድርና የቀድሞ ርዕሰ መስተዳድር እንዲሁም ወጣቶችና የተለያዩ የህብረተሰብ ክፍሎች አቀባበል አድርገውላቸዋል። ህወሓት ህገ መንግስትን መሰረት አድርጎ ለሚከናወን የለውጥ ጉዞ ደጋፊ እንጂ እንቅፋት አይደለም ሲሉ የድርጅቱ ሊቀመንበር ዶክተር ደብረጽዮን ገብረ ሚካኤል ተናገሩ። በተለያዩ ወቅታዊ ጉዳዮች ላይ መግለጫ የሰጡት ሊቀመንበሩ ባለፉት ዓመታት በሀገሪቱ ከተመዘገቡ የልማት ስኬቶች በተጨማሪ በርካታ ጉድለቶች ታይተዋል ብለዋል። ይህንንም መሰረት በማድረግ የህወሓት ማዕከላዊ ኮሚቴ ስር ነቀል ለውጥ ያስፈልጋል ብሎ በመወሰን ሌሎች የኢህአዴግ ድርጅቶች ምሳሌ የሆነ ትልቅ ግምገማ ተካሂዶ የተለያዩ ውሳኔዎችን ማሳለፉንና እርምጃዎች መውሰዱን አስታውቀዋል። ዶክተር ደብረጽዮን በመግለጫቸው የህዋት ማዕከላዊ ኮሚቴ በወሰነው መሰረት ድርጅቱ ለውጥ ለማምጣት በሚያስችለው አቋም ላይ እንደሚገኝ ገልጸዋል። ምሁራን በስፋት በክልላቸው ጉዳይ ላይ እንዲሳተፉ የሚያስችል እድል ተመቻችቶ የተለያዩ የጥናት ውጤቶችን ወደ ተግባር ለመለወጥ በመንቀሳቀስ ላይ ይገኛልም ብለዋል። በዚህ ወር የሚካሄደው የድርጅቱ 13ኛ ድርጅታዊ ጉባኤ ታሪካዊ የለውጥ ጉባኤ ይሆናል ያሉት ሊቀመንበሩ በጉባኤው እስካሁን የተደረጉት የለውጥ እንቅስቃሴዎች ወደ ተግባር ሊለውጥ የሚችል ብቁ አዲስ ትውልድ ወደ አመራርነት ይመጣል ብለዋል። ባለፉት ዓመታት የተመዘገቡ የልማት ስኬቶችን በመደምሰስ እንዲሁም አሁን ያለውን የፌዴራሊዝም ስርዓትና ህገ መንግስት በመጻረር ለውጥ ሊመጣ አይችልም ያሉት ሊቀመንበሩ በዚህ አካሄድ የሚደረገውን የለውጥ ጉዞ ህወሓት አይደግፍም ብለዋል። በመጨረሻም በዛሬው ዕለት ከአሜሪካ፣ ከካናዳ፣ ከለንደን እና ሳውዲ አረቢያ ወደ ሀገር ቤት ለመጡ ኢትዮጵያውያን የጠቅላይ ሚኒስትር ጽህፈት ቤት ኃላፊና የኢትዮጵያ ቱሪዝም ቦርድ ሰብሳቢ አቶ ፍጹም አረጋና ሌሎች የመንግስት የስራ ኃላፊዎች አቀባበል አድርገውላቸዋል። እንግዶቹ በኢትዮጵያ የተፈጠረው ለውጥና ሰላም በውጭ ሆነው በመስማታቸው ያለምንም ስጋትና ፍርሃት አዲሱን ዓመት በሀገራቸው ለማሳለፍ መምጣታቸውን ተናግረዋል። ዛሬ ወደ ሀገራቸው የገቡት ኢትዮጵያውያን የአውሮፕላን ቲኬት ቅናሽ ተጠቃሚ ባይሆንም በሌሎች አገልግሎቶች ላይ ቅናሽ የሚያገኙበት ሁኔታ እንደሚመቻች አቶ ፍጹም አረጋ ገልጸዋል። መጪውን አዲስ ዓመት እንዲሁም እስከ መስከረም አጋማሽ ያሉ የተለያዩ ማህበራዊና ሃይማኖታዊ በዓላትን ለማክበር ከውጭ ሀገር ለሚመጡ ኢትዮጵያውያንና ትውልደ ኢትዮጵያውያን ከዛሬ ነሐሴ 9 2010 እስከ መስከረም 20 2011 ዓ.ም ተመረጥ ከጠቅላላው ዋጋ ላይ የ5% የዋጋ ቅናሽና የተለያዩ ማበረታቻዎችን ለመስጠት ኢትዮጵያ አየር መንገድ፣ ሆቴሎች፣ አስጎብኚዎችና ሌሎች የቱሪስት አገልግሎት ሰጪ ተቋማት በትላንትናው ዕለት ቃል መግባታቸው ይታወሳል። እንግዲህ ዘውዱ ለዕለቱ ያሉን የሰሞኑ ዜናዎች እነዚህ ናቸው።
በጣም አመሰግናለሁ አሸናፊ። አድማጮች የምታዳምጡት ኢትዮጵያን ድምጽ የሬዲዮ አገልግሎት ነው። ፕሮግራማችን ይቀጥላል ከዚህ ሽግግር ሙዚቃ በኋላ። አድማጮች የምትተዳምጡ ኢትዮጵያ ድምጽ የሬዲዮ አገልግሎት ነው። ፕሮግራማችን ቀጥላና አሸናፊ ዜና ሀም ላይ አለ። ከሰሞኑን የሶሻል ሚዲያውንም ሁሉንም የያዘው የዚህ የኢትዮ ሶማሌ ጉዳይ ነው እና በአሁኑ ጊዜ እንግዲህ የተለያዩ ሁኔታዎች ከእሁድ ለታም ሌላ አዘግናኝ የሆኑ ሁኔታዎች የተፈጸሙበት ሁኔታ አለ። በኦሮሚያ አጎራባች ኦሮሚያ ክልል ድንበር አካባቢ እንደ ጠቅላላ ባለመልኩ የኢትዮጵያ ሶማሌ ሁኔታ ምን ይመስላል? እንዴትስ እያስተናገዱት ነው? በመንግስትስ በኩል እየተወሰደሉት የመከላከያው የደህንነቱ ጥበቃስ እንዴት ነው? ከህዝቦች ጋራ አሁን ብዙ ንብረቶች እየጠፉ ነው፣ ንብረቶች እየወደሙ ነው፣ ሰዎች እየተሰደዱ ነው። እንግዲህ ከዛ ሲንጀምሩ
እንግዲህ ይሄ አሁን የሀገራችን ትልቁ ጉዳይ በኢትዮጵያ ሶማሌ ክልል ያለው የሰላም ሁኔታ ነው። እንግዲህ ዝም ብለህ ስታየው አንድ ክልል ላይ የተፈጠረ ችግር እና ከዚህ በፊትም ግጭቶች በተለያየ ቦታ ሲፈጠሩ ስለነበሩ ቀላል አድርጎ የሚያዩ ሰዎች ሊኖሩ ይችላሉ። የችግሩን ግን ጠለቅ ብለህ ስታየው ውስብስብ ነው። ለማንኛውም እንግዲህ አሁን ባለው ሁኔታ ያው በተለይ በጂጂጋ ከተማና በሌሎች የክልሉ ትላልቅ ከተማዎች ቀብሪ ዳሃር፣ ጎዴ የመሳሰሉ አካባቢ ደጋቡር፣ እነዚህ አካባቢዎች ላይ አሁን በቀጥታ ሰዎች ላይ ጥቃት እየተሰነዘረ አይደለም። በእነዚህ ከተማዎች ውስጥ ያው በየቦታው የተጠለሉ ሰዎች አሉ። የተጠለሉበት ቦታ በቂ ጥበቃ እየተደረገላቸው ነው ያሉት። እርዳታ የነፍስ አድን የዕለት እርዳታ የአስቸኳይ ጊዜ እርዳታ ማለት ነው፣ ምግብ፣ መጠጥ፣ ውሃ፣ አልባሳት እየተሰጣቸው ነው ያሉት። ከዛ ውጪ ኮማንድ ፖስት ተቋቁሟል። የፌዴራል ፖሊስ፣ የክልሉ ፖሊስ እና የመከላከያ ኃይል ያለበት በዚህ በተጠናጀ ኃይል እየተጠበቀ ነው ያለው። ይሄ ኃይል ድንገት ቢወጣ ምን ሊሆን እንደሚችል መገመት የሚያስቸግር ነው። አንደኛ ነገር ክልሉ ውስጥ ኦፍኮርስ አቶ አብዲ ዑመር የክልሉ ርዕሰ መስተዳድር እና የሶዴፓ ሊቀመንበር የነበሩት ተስካዳቸው ከኃላፊነት መነሳታቸውን ተከትሎ በቦታቸው ሰው ተተክቷል። የካቢኔው መዋቅር እንዳለ ነው የሚነገረው። ግን ይሄ መንግስት አክቹዋሊ ክልሉን ማስተዳደር ቀደም ሲል እንደነበረው የሚለው ጥያቄ ላይ ነው ያለው። በዚህ በኮማንድ ፖስቱ ነው የሚጠበቀው። አዋጅ አይታወጅ እንጂ የአስቸኳይ ጊዜ አዋጅ ውስጥ እንዳለ ነው የሚገመተው። አሁን የአስቸኳይ ጊዜ አዋጅ በክልሉ መንግስት እዚህ አካባቢ ተብሎ
አልተነገረም።
በተወሰነ አካባቢ ማወጅ ይቻላል፣ አልታወጀም። ግን ሁኔታውን ስታየው በአስቸኳይ ጊዜ አዋጅ ውስጥ ነው ያለው። ምክንያቱም በሴኪሪቲ ኃይል ነው እንጂ ያለው አክቹዋሊ የተለመደው ህግና ስርዓትን የማስከበር ሁኔታ አቅቶት ፌል አድርጓል እና የልዩ ኮማንድ ፖስት ተቋቁሟል። ይሄ ማለት የአስቸኳይ ጊዜ ሁኔታ መገለጫዎች እነዚህ ናቸው እና የአስቸኳይ ጊዜ ሁኔታ ሊያስብል የሚችል ነው። እንግዲህ ሰሞኑን ከትላንት ወዲያ ጀምሮ ባንኮች፣ አንዳንድ ሆቴሎች፣ የንግድ ቤቶች መከፈታቸውን፣ ትራንስፖርት መጀመሩ ይነገራል። ይሄም ቢሆን ግን እንደው ዝም ብለህ ያው ከበፊት ቅዳሜ ዕለት ጀምሮ ከነበረው ጋር ሲነጻጸር እንጂ ችግሩ ከመፈጠሩ ከቅዳሜ ወደዛ ያለው አይነት የትራንስፖርት እንቅስቃሴ፣ ማህበራዊ እንቅስቃሴ አለ ወይ ብለህ ስትጠይቅ የለም። እና በአጠቃላይ ክልሉ ውስጥ የተለመደው ማህበራዊና ኢኮኖሚያዊ እንቅስቃሴ የለም። በልዩ ሁኔታ በተቋቋመ የኮማንድ ፖስት ጥበቃ ስር ነው ያለው። እንግዲህ ቅድም እንዳልኩ ዋና ዋና ከተሞች ላይ ጥቃት ባይደርስም አሁን ከትላንቱና ወዲያ ትላንትና እንደሰማ ነው በዚህ በምስራቅ ሐረርጌ ወደ ኦሮሚያ ዘልቆ ከባድ ጉዳት ነው የደረሰው። ከአርባ በላይ ነው የቆሰሉት። ህይወታቸውን ያጡት ራሱ ከአርባ በላይ ናቸው። ወደ 41 ሰው ነው እንግዲህ
41 ሰው 41 ሰው ትላንትና የአሜሪካን ድምጽ ሲናገር 41 ሰው ከዛ ውስጥ የሁለት አመት ህፃን ልጅና አይነ ስውር ሽማግሌዎችም እንዳሉበት አካለ ጉዳት የደረሰባቸው እንዳሉበትም ይገለጻልና ይዘገናል ትንሽ ጭካኔ የሚተመላበት ነው።
ዶር ቱ ዶር ይሄዱ እኮ ነው ታግኝ የፈጸሙት ዶር ቱ ዶር ይሄዱ ነው የታጠቁ ኃይሎች ናቸው እንግዲህ የዚህ አካባቢ ነገር ማን ነው ስትል ከ2008 ጀምሮ የሶማሌ የኢትዮጵያ ሶማሌ ልዩ ኃይል ነው ሲባል ነው የቆየው። አሁንም ማን ነው ሲባል እሱ ኃይል ነው የተባለው። እንግዲህ ከዛ በኋላ ሌሎች ተጨማሪ ነገሮችንም ሰምተናል። ዶክተር ነገሪ ሌንጮ የኦሮሚያ ክልል የመንግስት ኮሚኒኬሽን ጉዳዮች ጽህፈት ቤት ኃላፊ ጥቃት የሚፈጽሙት ሰዎች በፌዴራል መንግስት ከኃላፊነታቸው የተነሱ የክልሉ ባለስልጣናት የነበሩ ሰዎች አዘውን ነው እየፈጸምን ያለ ነው ብለው ተናግረዋል የሚል መረጃ እንዳላቸው ሁሉ ነግረውናል። እንግዲህ ይሄ ነገር ስታየው ዝም ብለህ ቀላል ነገር ይመስላል ግን
አይደለም።
የፌዴራል መንግስቱ የክልሉ ጉዳይ ውስጥ ገብቶ ባለስልጣኖችን ከኃላፊነታቸው አንስቷል የሚል እምነት መኖሩንና ይሄንን እምነት ነው የሚንቀሳቀስ ቡድን መኖሩን ያሳያል። ይሄ ዝም ብሎ የተነገረ ቀላል ነገር አይደለም። የፌደራል መንግስት በክልል ጉዳዮች ውስጥ አልቃ አይገባም። ይሄ ህገ መንግስቱ መጣስ ነው ግን ይሄ ህገ መንግስት ተጥሷል የሚል እምነት ያለው ቡድን መኖሩን የሚያሳይ ነው። እኔ እንደ ቀላል አይደለም ያየሁት አስደንጋጭ ነው
እንዴ በጣም
እና በጣም አስደንጋጭ ነው። በአጠቃላይ የክልሉ ሁኔታ እንግዲህ ከዚህ በተጨማሪ ቀደም ደግሞ ዜናውም ላይ እንደተጠቀሰው ጥቃት የደረሰባቸው የክልሉ ተወላጆች የተባሉ ሰዎች አንድ ሄጎ የሚባል ቡድን መኖሩን የጠቀሙት የቦንጂ ፋብሪካውን ያፈረሰው ሄጎ የሚባለው ነው። እንግዲህ ያን ጥቃቱን አደረሰ ሲባል የነበረው የክልሉ የፖሊስ ባለስልጣናት ያደራጇቸው ወጣቶችና በእነሱ ትዕዛዝ ሲንቀሳቀስ የነበረ የክልሉ የጸጥታ ኃይል ነው ሲባል የነበረው አሁን ግን ይሄ ሄጎ የሚባል ቡድንም እንዳለበት ነው የሰማነው። አየህ እንዴት ሌሎች የፖለቲካ ፍላጎት ያላቸው ቡድኖችም
እንዳሉ
ያሉበት መሆኑን ነው የተረዳነው ከዚህ። በተጨማሪ ይሄ ሆቴላቸው የተቃጠለባቸው ሰው ዜናው ላይ እንደጠቀስኩት ፈርተዋል፣ መረጃ መስጠትም አልፈለጉም። እንግዲህ መፍራታቸው የአካባቢው ተወላጅ ስትሆን የሶማሌ የአፋር አካባቢ ደግሞ የዚህ መረጃ በጣም አላቸው። አካባቢው ላይ ምን እንደሚደረግ አሁን ምንም መረጃ ስላልተናገረ ምንም አያውቁም ማለት አይደለም። እዛ አካባቢ መረጃ የሚሄድበት የራሱ መንገድ አለው እና ምን እየተደረገ እንዳለ በጣም ስለሚያውቁና አደጋውን ስላዩት ነው መረጃ ምንም በሆቴላቸው ነው የወደመባቸው ሙሉ በሙሉ ነው የወደመባቸው ምንም መረጃ መስጠት አልፈለጉም። ለምንድን ያልፈለጉት? ደንጀሩን ያውቁታል። የአካባቢው ተወላጅ በአካባቢው ላይ የሶማሌና አፋር ሲል በቂ መረጃ ነው ያለው ሁሉም ሰው ምንድነው ያስፈራቸው የሚሰውዬ? አየህ ይሄ በራሱ የአደጋ ጠቋሚ ነው። አሁን በአጠቃላይ የኢትዮጵያ ሶማሌ ክልል እንግዲህ ከአስር ዓመት በፊት በጣም በከፍተኛ ቀውስ ውስጥ የነበረ በአጠቃላይ ለሌላውም የኢትዮጵያ አካባቢ ስጋት ሊሆን ይችላል ብለን ስንፈራ የነበረ በተለይ ከአልሸባብ ከሚንቀሳቀስበት ከሶማሊያ አጠገብ መኖሩ ሌሎች በዓለም አቀፍ ደረጃ በአሸባሪነት የተፈረጁ ቡድኖችንም ሊሰርግብን ይችላል ብለን ስንሰጋበት የነበረው 99 ላይ እኮ በጣም ፈጥኖ የኢትዮጵያ መከላከያ ሰራዊት ወደ ሶማሊያ እንዲገባ የተደረገው ጅሃድ አውጆ በቀጥታ ወደ ሶማሌ ክልል ይገባል። ጦርነቱ አገር ውስጥ ሲካሄድ አንድ ከዚህ ወጣቶች ይመለምልና ውስብስብ ይሆናል። ይሄ እንዳይሆን ነው የዚህ ውስብስብ ነገር ውስጥ የመግባት ተጋላጭነትም ያለን እና ከአስር ዓመት በፊት ወደ ነበረው አደገኛና በቀላሉ ልንፈታ የማንችለው ሁኔታ ውስጥ የመግባት ጠርዝ ላይ መኖሩን ነው አሁን ያለው አጠቃላይ ሁኔታ የሚያሳየ። ይሄ ምንም ድብብቆሽ የሌለው ነው። አሁን ዝም ብለን በቴሌቪዥን እና በሌሎች መገናኛ ብዙሀን ስንሰማ መገናኛ ብዙሀን ደፍረው ያለውን ሁኔታ የሚናገሩበት ሁኔታ አይደለም አሁን ያለው። እንኳን እዚህ ያሉት ድሮ እናንተ ሀገር ያሉት ትንሽ ነገር ሲፈጠር ውስጥ ድረስ እየጎረጎሩ ስማቸው እንዲገለጽ ያልፈለጉ እያሉ የሚያወሩት በሙሉ አሁን ዝምታ መርጠዋል። ለምን እንደሆነ አልገባኝም። ያለው እውነታ ግን በአጠቃላይ ያለው ነገር የሚያሳየን ግን በጣም አደገኛ ጠርዝ ላይ መሆናችን ነው። ይሄ ክልል የቀውስ መናኸሪያ መሆን ብቻ ሳይሆን ለተቀረውም ኢትዮጵያ ስጋትና አደጋ ሊሆን የሚችልበት ጠርዝ ላይ ነው።
ለኢትዮጵያ ብቻ ሳይሆን ሶማሌ ነው።
ይሄ እንዴት ይፈታ? ዝም ብሎ እንደሚታየው ህዝባዊ ስብሰባ በማድረግ የሀገር ሽማግሌዎችን ውጋዞችን በማነጋገር ወል ይሄ አንዱ ነው። ግን ከዛ በላይ የሆነ የፖለቲካ መፍትሄ የሚፈልግ ነገር ስለሆነ ይሄ አሁን ስልጣን ላይ ያለው የተሐድሶ አመራር ጠቅላይ ሚኒስትር ዶክተር አብይ አህመድ የሚመራው በጣም በጥንቃቄ ልዩ ትኩረት ሊሰጠው የሚገባው ጉዳይ ነው። እና ጠርዝ ላይ ነው ያለው። ቀላል አይደለም። ይህንን መሸፋፈንና ዝምታ መምረጥ የትም አያደርሰንም። አደጋው ሁሉም ሰው እንዲረዳ ነው የምፈልገው። እኔ ውጭ ሀገር ያሉ የክልሉ ተወላጆችም ሌሎች ኢትዮጵያውያንም የፖለቲካ ሳይንቲስቶችም አሉ። በተለይ ክልሉ ላይ ሪሰርች የሰሩ ሰዎች ሁሉ አሉ። እነዚህ ሰዎች በሙሉ አሁን ያለው የተሐድሶ አመራር በእንደዚህ አይነት ወጣቶች ናቸው። ብዙዎቹ በእንደዚህ አይነት ውስብስብ ሂደት ውስጥ ያላለፉ ስለሆኑ ሊስቱና ሁኔታዎች ሊወሳሰቡ ጊዜ ሊወስዱ ስለሚችሉ እንግዲህ አገራችንን በቀን $1 $10 እንርዳችሁ በእውቀት እንርዳችሁ ሲሉ ነበር። አንዱ እውቀታቸውን የሚፈልግበት ጊዜ አሁን ነው። በተለይ ከጠቅላይ ሚኒስትሩ ጋር ባለፈው በጣም ተቀራርበዋል። ሄሎ ብለው ኮል ማድረግ ሁሉ በሚችሉበት ደረጃ የተግባቡ ይመስለኛል። ስለዚህ መተጋገዣ ጊዜያችን ሁሉ ነው ጠርዝ ላይ ነው ያለ ነው።
ለኢትዮጵያ ብቻ ሳይሆን ለአጠቃላይ ኢትዮጵያ ብቻ ሳይሆን ለአካባቢ ጎረቤት ሀገሮችም ይሄ ችግር ሊሄድ ይችላል። ደግሞም ሄዷል። አሁን ጅቡቲ ያሉ ኢትዮጵያውያኖች እየተፈናቀሉ ነው። የእናንተ ዘመዶች እየመጡ ነው። በዚህ በሶማሌ በኩል በሶማሌላንድ በኩልም እንደዚህ አይነት ችግሮች አሉና የዛ ችግር የኢትዮጵያ ብቻ ሳይሆን የአካባቢውን ችግር በጣም ሊለውጠው የሚችል ነው። አዲስ የተመረጡት አህመድ ሸዲ የእሳቸውስ ብቃት ምንድን ነው? ቀደም ብለህ ያልከው ወጣቶች ተሐድሶች ብለሃል። እንደ ቀድሞዎቹ ልምዱ የላቸውም እንደዚህ የዛን አካባቢ ችግሮች ከማንበብ በስተቀረ በንባብ በስተቀረ በተግባር የሚያውቁትና የተረዱት ችግር ያለም ችግሩን የተረዱት ማይመስልም። ባናን መልኩ ስትመለከተው አዲስ የተመረጡት የድርጅቱ ሊቀመንበር አቶ መሐመድ አህመድ ሸዲ ምን ያህል ጥንካሬ ያላቸው እነዚህንስ ነገሮች እንዴት እንትል ሊያሳክሉ ይችላሉ የሚል ግምት አለ። ሌላው ደግሞ ብዙ ጊዜ እየታማ የነበረው አህመድ ኤሊን የመንትን ያስቀመጠው የኢህአደግ መንግስት ወይንም ደግሞ የህዋት መንግስት ነው እየተባለ ነውና አሁንም ምርጫ ሲደረግ የኢህአደግ መንግስት ወይንም የኢትዮጵያ መንግስት የአህመድ ሸዲን ወደ ስልጣን መሄድ ገፍቶ ያመጣ ነው የሚሉ ብዙ ተቾችም አሉና እነሱን ሁለቱን ነገሮች አጣምረን እንድታያቸዋለ ባጠራው አርገው።
አሁን እንግዲህ ይኸውልህ ውስጥ ላይ ያለ ነገር ልንገር። ከልምድ አኳያ ሶማሌ ውስጥ ትልቅ ቀውስ የነበረ ጊዜ አህመድ ሸዲ ዩኒቨርሲቲ ተማሪ ነበሩ። ከዚህ በተጨማሪ አህመድ ሸዲ ኦጋዴን ውስጥ ተወልደው ያደጉ አይደሉም። አህመድ ሸዲ ኦሮሚያ ቦረና ነገሌ ተወልደው ያደጉ ናቸው። እና ኦጋዴን ውስጥ ያለው ነገር በጣም ሩቅ ናቸው። ወጣትም ናቸው። ወል እንግዲህ ይሄ አንድ ጊዜ ላይ የፓርቲ ሊቀመንበር ሆነው ነበር። በነገራችን ላይ የኢህአዴፓ ሊቀመንበር ሆነው ነበር ከዩኒቨርሲቲ እንደወጡ ስራ እንደጀመሩ ያንን እድል አግኝተው ነበረ። እንግዲህ እዛ ጋር ያገኙት ልምድ ሊኖራቸው ይችላል። በተለይ ገና ድርጅቱ የአካባቢው ቀውስ ወደ መረጋጋት ሲመጣ የነበረበት ሁኔታ ስለነበረ እዛ በትርምሱ ጊዜ ውስጥ አንዴ ከዛኛው ሶማሊያ የመጡ ሰዎች ሌላ ጊዜ የኦብነግ ሰዎች ስልጣን ላይ የወጡ እንደዛ ሲጀብራረቅ የነበረበትን ሁኔታ ስላዩት ውስብስብነቱን ሊያውቁት ይችላሉ። ግን በአጠቃላይ ያ የእንትኑ የክልሉ ውስብስብነት ግን ለአጥኚዎች ሁሉ በጣም የሚያስቸግር ነው። የኢትዮጵያና የዛኛው ሶማሌ እኮ ባህላቸው አንድ አይነት ነው። በጣም ውስብስብ ያለ ነገር ስላለው ውስጡ ያደገ ሰው ቢሆን የኦጋዴን የሚባለው ያው የኢትዮጵያ ሶማሌ ኦጋዴን ነው የሚሉት ሌሎች፣ የዛ አካባቢ ተወልዶ እዛው ውስጥ ባህል ውስጥ ያደገ ቢሆን ጥሩ ነው የሚል አስተያየት የሰጡኝ ሰዎች አሉ። በሌላ በኩል ደግሞ ዛሬ አሁን ጠዋት እንደዚሁ የማውቃቸው ልጆች የአካባቢውም ተወላጆች የሆኑ ወደ ድሬዳዋ አካባቢ ሁሉ ስልክ ደውዬ እየጠየቃቸው ነበር። አህመድ ሸዲ ጥሩ ነው ያሉ፣ ጥሩ ብቃት ያለው ነው። በፌዴራል መንግስት ውስጥ በገንዘብና ኢኮኖሚ ልማት ትብብር ውስጥ ረጅም ጊዜ
ሰርቷል።
የሰራ ሰው ነው። ጥሩ ልምድ አካፍቷል ነው ያሉኝ። አሁን በኮሚኒኬሽንም ውስጥ ብዙ በተለይ ዓለም አቀፍ ጉዳዮችን ሁሉ ለማየት ችሏል ነው ያሉኝ። ግን ስጋት አላቸው። ስጋታቸው ምንድን ነው? አየህ፣ አሁን እዛ አካባቢ የተፈጠረው ቅድም እንትን ላይ እንደነገርኩ ያጠቁት ሰዎች የማዕከላዊ መንግስት ከስልጣን አወረደን የሚሉ ሰዎች ያዘዟቸው ናቸው የሚባል ከሆነና የዚህ አይነት እምነት ካለ ይሄንን እምነት የሚደግፍ በርካታ ሰው ሊኖር የሚችል ከሆነ ወደዛ ጋር ሲወሰዱ ይሄ ማዕከላዊ መንግስቱ በእጅ አዙር ሊቆጣጠረን ያመጣ ነው ሊሉ ይችላሉ። ከዚህ በተጨማሪ ከክልል ውጭ ተወልደው ያደጉ መሆናቸው ኦሮሚያ ውስጥ ተወልደው ያደጉ መሆናቸው ደግሞ ያብሰዋል። ስለዚህ ስጋቶች አሉ፣ ተቀባይነት ማግኘታቸውም ጭምር የሚል አስተያየት ሰጥቶኛል። እንግዲህ በአዲሱ የሶዴፓ ሊቀመንበር ዙሪያ እስካሁን ያለው ነገር ይሄ ነው።
ጥሩ። እንግዲህ በስራቸው የቀናቸው ወይ የክልሉ ፕሬዚዳንትም ሊሆኑ የሚችላሉ፣ አለበለዚያም ያሉትን ስራ ይዛች ስልጣናቸውን ይዘው እዛው በሊቀመንበርነት ሊሰሩት ይችላሉ የሚል ግምት አለ። ወደ ይሁድ ሰቆቃ ወይም አሰቃቂ ኢትዮጵያዊነት መልክ የለው ስም ልታነሳለት አትችልም። ልትጣራ በስም ወይም ደግሞ እንደዚህ ነው ብለህ ልትገለው ባህሪ የሌለው ሁኔታ ተከስቷል ሻሸመኔ ውስጥ። ያንን ካየሁኝ በኋላ እንትን አደረገኝ ሰውነቴ። እንዴት ነው ሰውነትህ ላይ ውርር ያደረግህና በቃ ደንግጦ ዝም ትላለህ? አንዳንድ ሰው ደንግጦ አይነ ስውር ይሆናል፣ ዶንቆሮ ይሆናል። በቃ እንደዛ ነገር ነው ያደረገኝ። ያደነዝዛል። ምንድን ነው ችግራችን ሻሸመኔ ላይ? ይሄ የቄሮች ሂደት፣ ስለ ቄሮች ብዙ ነው የምናወራው አለው የሚቀጥለው ላይ ግን በቄሮች አማካኝነት ተደረገ የተባለ ነው። ያ ሁሉ ህዝብ እያለ እኔ አንድ ሰው ለብቻው ብቻውን አግኝ የተወሰኑ ሰዎች ብቻውን አግኝተውት ቢደበድቡትና ቢሰቅሉት ቃሉን ለመጠቀም ቢቀፍም ቢሰቅሉት ትንሽ እንትን ልትልቻል፣ ግን ያ ሁሉ ህዝብ ባለበት አደባባይ ላይ ያ ነገር ሲሆን ተውባ የሌለበት ሀገር እንዴት ነው ልናመጣ ይቻል? ምስ ንገረን።
እንግዲህ የሰቅጣጭነቱን ጉዳይ መልሼ ማንሳት አልችልም። እኔ መጀመሪያ ሳየው ዝም ብዬ ነው የዘለልኩት። ምክንያቱም የዚህ አይነት ነገር ኢትዮጵያ ውስጥ ይሆናል ብዬ ስላላሰብ፣ በዚህ ላይ ፌስቡክ ገጾች ላይ ሳየው በኦሮምኛ ስለነበረ የተጻፈው ዝም ብዬ የዚህ ላቲን ሌተሩን አይቼ፣ የውጭ ሀገር እንግሊዝኛ ጉዳይ ስለሆነ እኔ አሁን የሀገሬን ጉዳይ ስለነበር የምፈልገው ይደጋገምብኝ ነው። ቆም ብዬ ሳየው እኛ ሀገር የተፈጸመ ነገር ነው እና ለማመን ነው የሚያስቸግረው። እና በጣም የዘገነነኝ ደግሞ የዚህ የቄሮች የፌስቡክ ገጾች አሉ እዛ ላይ እንደ ጀብድ ነው ያወሩት። እና የቄሮ የሻሸመኔ ቄሮ በዛሬ ሁለት እንደዚህ እንደዚህ ያደረገ ምናምን ብለው በገፈን ይሰን ነው የሚለው መጨረሻ። በገፈን ይሰን ማለት እንኳን ሰቀሉ ይላል። አደነገጠኝ ከሰውየው ከልጁ መሞት ከአሰቃቂነቱ በላይ ደግሞ ይሄ በገፈኒሰን የሚለው ነገር እንኳን ሰቀሉት የሚለው ሳይ ደግሞ የባሰ በጣም ግራ አጋባኝ። እንዴት አይነት መጨካከል ውስጥ የሚገባ ነው? እንዴት አይነት አየህ፣ ዝም ብለን ተሸፋፍነን ኢትዮጵያ የረጅም ጊዜ ታሪክ የሃይማኖት ሀገር ስነ ምግባር ያላት ተቻችሎ የሚኖር ምናምን የምንለው ውስጥ የተደበቀ ሳናወራው የነበረው አውሬነት ነበረ ሁሉ ነው ያልኩት። እና አስፈራኝ። እንደው ዝም ብለን ራሳችንን ስንሸነግል ነው የኖር ነው የእውነት እየመሰለን፣ እሱ የእውነት እየመሰለን ደግሞ ስነ ምግባር ላይ አልሰራንም። የሃይማኖት ተቋማትም እሱኑ እያወሩ እንደው ኢትዮጵያ የፍቅር ሀገር ለብዙ ሺህ ዓመት ስንዋደድ የኖር የሚለው ነገር የውሸት ነው። እሱ ዝም ብሎ ከላይ ያለ ቅባት ነው። ውስጣችን አውሬ ነው ሁሉ ነው ያልኩት። ይህንን ከማለት ውጭ ምንም ልል አልችልም። በዚህ ላይ ሌሎቹንም አየኋቸው። ባለፈው አማራ ክልል በድንጋይ ተወግረው የተገደሉት እንግዲህ ሶስት ሰው በድንጋይ ወግረህ መግደል ማለት በሰውም በድንጋይ ቀጥቅጠው ስትገለው እኔ ልጅ ሆኜ ውሻ ገላይ እንደሱ
መርዝ የበላ ውሻ ተብሎ
ረጅም ጊዜ ከዛ በኋላ እንትን ያቃዤ ነበረ ውሻ ሲገደል አይቼ እንዲህ ዘግናኝ እንደሆነ እና እንግዲህ ሰው ነው አማራ ክልል ላይ እንደዛ ሲደረግ አይተናል። ከዛ ሌሎች አካባቢዎችም ከባለፉት ጊዜ ሲደረግ ነበር። አሁን በቀደም ምስራቅ ወለጋ ላይ እንደዚሁ በጩቤና በስለት በማዓት ሰዎች ሆኖ ቀጥተው ሁለት ሰዎችን ገለዋል። እና እነዚህ ነገሮች ሳየው ዝም ብለን ምንም የለንም በቃ ጥሩ ስነ ምግባር ያለን የምንዋደድ ሰላም ፈላጊዎች እሱ እንደሱ እየተባባልን
ተሸነጋግለን
በቃ ይሄን ሁሉንም መቀበል አለብን። ውስጣችን አውሬ አለ፣ አውሬ መታከም አለበት። የኛ ትውልድ መቼም ጠፍቷል ሊሆን ይችላል። ካሁን በኋላ የደነደነን አእምሮ ወደ ኋላ መመለስ አይቻልም። ግን እኛን እየተፍጨረጨረን እየታገልን እንለፍና ቀጣዩ ትውልድ ግን ይሄ የምናወራለትን ሰላምን የሚፈልግ ፍቅርን የሚፈልግ ወንድማማችነትን የሚፈልግ አብሮ መኖርን የሚወድና የሚያደንቅ አንዱ ለሌላው ጌጥ ሌላው ጌጤ ነው የሚል እንዲሆን ማስተማር አለብን ነው። ይሄ የለንም በቃ እኛ ኢትዮጵያውያን ተሰሞኑ ይሄንን የደመደምኩት አይሮነ ተሳስቼ ሊሆን ይችላል፣ በጣም ስሜታዊ ሊሆን ይችላል። እውነታው ግን የነገረኝ ይሄ ነው። ለስለላታችን ዋሽተናል።
ስሜት ሳይሆን
ደረጃው በዚህ ደረጃ ነው የሚገልጸው።
ስሜት ሳይሆን ትክክለኛ
ከሁሉ በላይ ደግሞ የሚያሳዝነው ግድያው ሲፈጸም አይታልም። አንድ ሀገር ሰው ነው የተገደለው ዙሪያውን ከቧል። ከዛ ውስጥ ሁሉም ነው ማለት ግማሹ እንኳን ቢሆን እኮ ተው የሚል ይኖራል። ተው እንደዚህ አይደረግም ምናምን ግርግር ይነሳል፣ አንድ ነገር ይደረጋል። ፖሊስ ሸሸ እኮ ነው ያሉት። ይሄ ነገር ሲደረግ ፖሊስ በቦታው ላይ የለም። በኋላ አስከሬኑን በመኪና ሊጎትቱ ሲሉ እኮ ነው ፖሊስ የመጣው። እና ከዛም በላይ ሌላ አሰቃቂ ነገር ሊፈጸም ነበረ። እና እንግዲህ ምንድን ነው የተረዳሁት፣ ሻሸመኔ ላይ በዛ ጊዜ መንግስት አልነበረም፣ ህግ አልነበረም። እዛ ጋር የተሰበሰበው ሞብ የጂጊ ስርዓት ነበር የነበረው። በጂጊ አቋም ይያዛል፣ በጂጊ ውሳኔ ይወሰናል፣ በጂጊ ይፈጸማል። ይሄ የነበረበት አናርኪዝም ነበረው እዛ ጋር። እና የሻሸመኔውን ሁኔታ ከዚህ በላይ በምንም ልገልጸው አልችልም። ኦፍኮርስ የሻሸመኔው አለ እንጂ ሌላም
ቦታዎች
ይኸው ነበር ሲደረግ የነበረው። የዛሩ ሁለት ሳምንት በፊት እኮ እዛ ጣና በለስ ላይ የተደረገው
እንደዚህ ያለ ነገር ነው።
ኦ ብለው መጥተው ሰዎች ሰውን በድንጋይ ቀጥቅጠው ገደሉ። ያው ነው እንግዲህ፣ ካምፕ ነው፣ ስራ ያለበት ቦታ ነው፣ ጥበቃ አለ፣ ስርዓት ያለበት ቦታ ነው። እያንዳንዱ ሰው ስንት ሰዓት እንደሚገባ ስንት ሰዓት እንደሚወጣ የስራ ቦታ ስለሆነ ያለበት ቦታ ነው። ያ ነገር ነው የተፈጸመው። ስለዚህ እዛም ህግ አልነበረም፣ መንግስት አልነበረም። የጂጊ በጂጊ ነበር ሲመራ የነበረው ማለት ነው። እና ይሄን ነገር ነው ያየ
ችግር ያለኝ። አንደኛ ነገር በተደጋጋሚ የምንሰማቸው ፖሊሶች እያሉ ምንም አይነት እርምጃ ውስጥም ለማከላከል ሙከራ አያደርጉም። ይሄ አንድ የበላይ አካል አታድርጉ ተብሎ የተነገራቸው ይመስላል። ምልህ ወይንም ደግሞ አንድ ቦታል አንድ ቡድን ይሄ ነገር እንዲቀሰቀስ እንዲስፋፋ የሚፈልግ ያለም ይመስላል። ምክንያቱም ፖሊስ እንደዚህ ነገሮችን ለማስተካከል ለማስቆም ካልተቻለ የሚፈልግ አላማ አለ ወይ? ህዝብና ህዝብ ተንታርጎ አገሪቱ እንድትፈርስ ወይንም ደግሞ ያለው ሂደት እንዲቋረጥ የሚሹም ሰዎች ሊኖሩ ይችላሉ የሚል ግምት አሳድሮብኝ። ሌላው ትንሽ ቅር ያለኝ ምንድን ነው ይህን ያህል ድርጊት ሲደረግ ሻሸመኔ ላይ የፌዴራል መንግስቱ ወጥቶ ትክክል አይደለም ብሎ ለመናገር የሞከረበት ነገር የለም? የክልሉ መንግስት የአካባቢውን ፖሊስና የደህንነት ወይንም ደግሞ የወረዳ ጠባቂዎችን ልክ ደቡብ ክልል ሄደው ከስልጣናችሁ መውረድ ትችላላችሁ ይህን ነገር ሲፈጸም ዝም ያላችሁ ተብሎ እንደተነገረው፣ እዚህኛው ላይ ግን ከዛ የበለጠ አሰቃቂ ሁኔታ ተደርጎም ዝም ተብሏልና የፌዴራል መንግስቱ ዝምታ ራሱ በራስ በሌላ መልኩ ተባባሪም ሳይሆን ግን እንደዚህን ድርጊት የሚያደርጉትን ሰዎች የሚኮንን እስካልሆነ ጊዜ ድረስ ድርጊቱ ይቀጥላል የሚል ግምት ነው ያለኝ በአሁኑ ሰዓት ባለው ሁኔታ። እና እነዚህ ነገሮች ትንሽ አሳሳቢዎች ናቸው። በተለያዩ ቦታዎች ቀጥልሽ ቀጥል።
እንዴት ሆኗል መሰለ? አሁን ስለ ፖሊስ ነው ያነሳልኝ። ፖሊሱ እንግዲህ ከሁለት ሺህ ዘጠኝ ጀምሮ ነው እንቅስቃሴ ሲደረግ የነበረው ለኦሮሚያ ውስጥ። ያን ጊዜ ከአቅም በላይ ይሆናል። አንዳንድ ጊዜ ደግሞ ግዴል ዝም ብሎ ነው የገደለውም እየተባለ ነው። እንግዲህ አሁን ሰዎች ይሞቱ ነበር፣ ፖሊስ ይተኩስ ነበር። በዚህ ተወቅሷል ፖሊስ። አሁን ያኔ እንቅስቃሴዎች ሲያደርገው የነበረው የወጣት ኃይል ቄሮ ወይም ደግሞ ምንድን ነው የአማራ ክልል ፋኖ ነው የሚባለው፣ እሱ ነው እንግዲህ ያሸነፈው እና የለውጡ ባለቤት አሁን እሱ ነው። አሁን በዚህን እርምጃዎች የሚወስደው ይሄ አሸናፊ ቡድን ስለሆነ ያኔ በተለያየ ጎን ቆሞ አሸንፎ የወጣውን ወገን መንካት በሞራል ደረጃ ሊያደርገው አልቻለም እና ቄሮ ምንም ነገር ቢያደርግ ፖሊስ እርምጃ ሊወስድ አይችልም። ምክንያቱም አሸንፎታል፣ ድሮ አሸንፎ የወጣ ኃይል
የመጣ ነው
እና ይህንን ለውጥ ያመጣ ኃይል ስለሆነ እርምጃ መውሰድ የሚሸማቀቅበት ሁኔታ ህገወጥ መሆኑን እያየ በተማረው የፖሊስ ህግ መሰረት ወንጀል መሆኑን እያየ ድርጊቱ ግን አይ አሸንፎ የለውጥ ኃይል የተባለው ቡድን ካደረገው ግን እሱማ በቃ ማድረግ ይችላል የሚል ነው የሚመስለው ፖሊሱ። ይሄ ደግሞ በጣም አደገኛ ነው።
እነዚህ
ምክንያቱም ያሸነፈው ቡድን አንደኛ የተደራጀ ግልጽ የሆነ መርህ፣ ስትራቴጂ፣ ፖሊሲ የለውም። በውክልና ስልጣን ተሰጥቶት ተጠያቂነት የለበትም። ሞብ ነው እና ለሞብ የበላይነት መስጠት ማለት ነው። ይሄ ማለት ደግሞ ህግ ጠፋ ማለት ነው። ሞብ የበላይነት ኖረው ማለት ደግሞ ሞብ አያስብም፣ ሞብ ጋር ሪዝን የለም። ስለዚህ አናርኪዝም እየሰፈነ ነው ማለት ነው። ይህንን ነው የሚያሳየው።
እስከ መቼ ነው እንግዲህ መንግስትም የለውጡ አካል እነሱ ናቸው ህይወታቸውን ይላሉ የለውጡ አራማጅ ነን የሚሉት አክቲቪስቶችም በነሱ የመጣ ነው ብሎ ይላሉ። በተለይ በኦሮሚያ አካባቢ ስልጣኑን በሙሉ በመውሰድ የጽህፈት ቤት የመንግስትን መስሪያ ቤቶች በሙሉ አቤቱታ ሰሚ ሆኖ የመንግስትን ስልጣን ተረክቦ እየተንቀሳቀሰም እንደሆነ ይነገራል። ይሄን ተመለክ ትመለከታል። ባህር ዳር ላይ የጭነት መኪና የግለሰብ የጭነት መኪና ላይ ወደ ሌላ ቦታ ሊሄድ ነው ተብሎ ተወስዶ ወደ ለህዝቦች እንዲበትን የተደረገ እህል አለ። ይሄ እንግዲህ አማራ ክልል ነው። በኮምቦልቻ ባለፈው ሳምንትም እንደዚሁ ወደ ትግራይ ክልል ሊሄድ ነው ተብሎ የተባለ እህል ለህዝቦች መበተን አለበት፣ ወደ መጋዘን ተመልሶ መግባት አለበት እየተባለ የተፎከረበትም የተሰራበትም አለ። ያንን አጋግሎ ትክክል ናቸው ብሎ ደግሞ የሚያመሰግኗቸውም ሰዎች አልታንጡ ብቻ ሳይሆን በስተዋል። እነዚህ ነገሮችን ይዘህ ስትመለከተው እንግዲህ እነዚህ ይሄ ለእኔ በጣም የህግ የበላይነትን ከዚህ በፊት የምናወራው ነገር ነውና አሁንም የምደግምልህ ነው ያለው የአገሪቱ የህግ የበላይነትን እንዴት ነው የምትመለከተው? ወዴትስ እያመረን ነው?
አሁን ይኸውልህ በሀገሪቱ ውስጥ መንግስት እዚህ አዲስ አበባ ላይ የፌዴራል መንግስት አለ። ለምሳሌ ዶክተር አብይ ንግግር ያደርጋሉ። የስራውን በፕሬዚደንት በደመቀ አቀባበል አድርገዋል። ኤርትራ ሄደዋል። እናንተ ሀገር መጥቶ ያ ሁሉ የኢትዮጵያውያንና ትውልደ ኢትዮጵያውያን ስሜት ተገልጿል። ኢትዮጵያን ወክለው ነው ይህን የሚያደርጉት። ኢትዮጵያ የምትባል ሀገርና መንግስት በዚህ ደረጃ አለች። ግን ህግ የሚፈጸመው የእያንዳንዱ ሰው መብቶች እና ነጻነቶች የሚረጋገጡት በቀን ተቀን ህይወት ውስጥ ኢኮኖሚያዊና ማህበራዊ እንቅስቃሴ የሚያደርገው የመንግስት አስተዳደር ፖሊሲዎችን የሚያስፈጽመው እዛ ጋር አይደለም፣ እታች ነው። በተለይ ወረዳና ቀበሌ ዞን ጋር ራሱ የሚገርም ብዙ እንደዚህ አይነት የለም። ወረዳና ዞን ጋር ስትመጣ ይሄ መዋቅር ስራ እየሰራ አይደለም። ኦሮሚያ ውስጥ ስራ እየሰራ አይደለም። አሉ ሰዎቹ፣ ኃላፊዎቹ
አሉ፣
ስራ እየሰራ ግን አይደለም። ይህንን ነገር ሰዎቹ አሉ። አሁን ይህንን ነገር የክልሉ መንግስት አውቆ ተቀብሎታል። በቀደማውን ስልጠና ሲሰጡ ይህንን አንስተውላቸው ነበር ለወጣቱ። የመንግስት መዋቅር ውስጥ አትግቡ። ምን ያህል ደረጃውን ነው የሚያሳዩ? መንግስት ራሱ ያውቀዋል። አታዋርዱ ሰዎችን፣ ክብር ስጧቸው። እኔ ያሉት አሁን ምን ማለት መሰለህ፣ ሰዎቹ አመራሮቹ ወረዳም ቀበሌም ያሉት ቢሮ ይገባሉ፣ ወጥተው ይሄዳሉ። ምንም ነገር የሚሰራው ቀይሮ ነው። ቀይሮ ያልደገፈውን ነገር ትክክል ነው ትክክል አይደለም ህጉ ይፈቅዳል አይደለም ካልፈቀደ ምንም ነገር አታደርግም። አሁን ሰዎች ተበደልን ሲሉ ጥያቄም እንዲፈጸምላቸውም ሲፈልጉ ወረዳ እና ቀበሌ አስተዳደር ማመልከቻ ማስገባታቸውን ትተው ቀይሮ ጋር ነው አሪፊታ የሚሄዱት። እዚህ ደረጃ ላይ ተደርሷል። በቀደም ከጅማ የመጣ ልጅ አግኝቼው ኧረ በጣም አስፈሪ ነው ጅማ ላይ ሁለተኛ ከአሁን በኋላ ኢንቨስተር አይመጣም ያለኝ ብለህ ኢንቨስትመንት ተወስደው ገና ያልተሰራባቸው ባዶ ቦታዎችን ገነጣጥለው ገብተው ተጠራርተው ይሄ አንተ ይሄ የኔ ብለው እየተከፋፈሉ እየወሰዱ ነው ያለኝ። እና እንግዲህ የመንግስት መዋቅር ስርዓቱቶ ቀይሮ እያስተዳደረ ነው። ይሄ ቀይሮ የሚባለው ነገር ለውጡን አምጥቷል። ኦፍኮርስ የትኛውም ሀገር ለውጥ የሚመጣው በህዝባዊ ንቅናቄ ነው። በተለይ አብዮት የኛ ሀገሩ ራሱ ለአብዮት በጣም የቀረበ ነው። ምንድን ነው ከምትለው ከሪፎርምነት ይልቅ ወደ አብዮት የሚያደላ ባህሪ ያለው ይሄ በህዝባዊ ንቅናቄ ነው የመጣው። በህዝባዊ ንቅናቄ ሲመጣ ህዝባዊ ንቅናቄ ያመጣው ወገን እሱን የሚወክለው አካል ሀገር ያስተዳድራል እንጂ ያ ለውጡን ባመጣበት የሞቭ መንገድ ሀገሪቷን ላስተዳድር ካለ ሀገሪቷ ነው የምትፈርሰው። እና አሁን ኢትዮጵያ ውስጥ የህግ የበላይነት የለም። የትም ቦታ የመሄድ ዋስትና የለም። እኔ እንግዲህ ኦሮሞ ነኝ፣ ኦሮምኛ ተናጋሪ ነኝ። ግን የትውልድ ሀገር የአባቴ የትውልድ ሀገር አሁን ዝም ብለህ ተነስተህ ሂድ ብትለኝ እፈራለሁ። ምክንያቱም እንግዲህ እኔ ልጅ ሆኜ ነው የሄድኩት። አስራ ምናምን ዓመት ይሆነኛል። ሰንበዲ ያዘው ካለ
ምንም የሚያደን
ከዛ በኋላ አድኑኝም የለህም እኔ እንደዚህ ነኝ የበሉ ነው ጎሳዬን ብትል የሚያደምጥ ሰው ቀድሞ የለም። ጸጉረ ልውጥ ነህ በቃ። እና በዚህ ደረጃ አገሪቷ ውስጥ መንቀሳቀስ የምንፈራበት ሁኔታ ነው ያለ። ይሄ ማለት ምንድን ነው? የህግ የበላይነት ጠፍቶ ስርዓት አልበኝነት ቦታውን እየተካው ነው ማለት ነው። እንግዲህ አሁን በትክክል ያለው ነገር አገሪቷ ውስጥ የህግ የበላይነት ቦታውን ለስርዓት አልበኝነት ለቋል። ምንም ይሄ ነው አይደለም ልንልበት የምንችልበት አለም አዲስ አበባ ብቻ ነው ህግና ስራ ያለ።
ከጀዋር አነጋገር ብትወስደው እኮ ሁለት መንግስት ነው ያለው። የቄሮ መንግስት አለ፣ የአብይ መንግስት አለ። አብይ የምንፈልገውን ካላደረገ ቄሮ እናነሳበታለን ይልሃል። ፕሮፌሰር ስቄልም በቀደምት አዲስ አበባ ዩኒቨርሲቲ ላይ የተናገረው እንደዚሁ አይነት ነገር ነው። እነዚህን ነገሮች ግን የለም እናንተ እንደ ዜጋ ወይንም ደግሞ እንደ ትውልድ ኢትዮጵያዊ ሀሳባችሁን መስጠት ትችላላችሁ፣ ነገር ግን አሰራርና ስርዓት ስላለ ኃላፊነቱ የኔና የኔ ብቻ ነው ብሎ የሚመጣ ደግሞ መንግስት የለም። አሁን ያልከው ነገር አዲስ አበባ ውጪ መንግስት አለ ብሎ መገመት በጣም እያጠራጠረ ያለበት ጊዜ ነው ያለ ነው።
የለም በቃ
ምንድን ነው
እንዳጋጣሚ ነው።
አዎ እሺ፣ እንግዲህ ጥሩ ይሄን ነገር አለን። ምንድን ነው የሚደረግ ያለበት? ምንድን ነው አማራጫችን?
እንግዲህ አማራጫችን እንግዲህ ብዙ ነገር ተበላሽቷል። ቀላል ይመስላል። አሁን በጣም የሚያስፈራው እኮ የት ጋር መሰለን? ለምሳሌ እኔ አሁን ደፍረን የተናገር ነው፣ ምክንያቱም ለውጡ ላይ ኮንፊውዥን እንዳይፈጠርና ለውጡ እንዳይደናቀፍ እያልን በጣም እየተጠነቀቅን ነበር እናወራ የነበረው። አሁን ግን ለውጡን ሌላ የውጭ አካል ሳይሆን ወይም ከለውጡ በፊት ጥቅም ሲያገኝ የነበረና ጥቅሙን ያጣ አካል ይቀለብሰዋል እየተባለ ሲሰጋ ነው እኛም ስንጠነቀቁ ሲጠነቀቅ የነበረው። አሁን እሱ ስጋት የመሆኛው ጊዜ አብቅቷል። በፊት ጥቅም ሲያገኝ የነበረ ኮንትሮባንዲስት ምናምን የምንለው አሁን የተጀመረውን ለውጥ ሊያደናቅፍ አይችልም። አሁን ለውጡን ሊያደናቅፍ የሚችለው ስርዓት ወደ ስርዓት አልበኝነት ውስጥ ስለገባን በስርዓት አልበኝነት ውስጥ የሚፈልገውን መንግስት ህግን ካላስከበረ የህግ የበላይነት ከሌለ ዴሞክራሲ የለም። የህግ የበላይነት ከሌለ ፖሊሲ አይፈጸምም። ስለዚህ መንግስት ለውጡን ሊያስቀጥል አይችልም እና ለውጡን የሚያደናቅፈው ይሄው ለውጡን አመጣ የተባለውና መንግስት እውቅና እየሰጠው ያወደሰው ያሞገሰው የወጣቶች እንቅስቃሴ ቀይሮን በለው ፋኖን በለው ይሄንን ለውጥ የሚያደናቅፈው ደረጃ ተደርሷል። ይሄ ፍርሃት አልበኝነት በዚህ ከቀጠለ ለውጡ ይተሽፋል። እነሱ ጅቦቹ ምናምን ይያሉ የሚሰጧቸውና ጥቅማቸው የቀረባቸው ሰዎች ሳይሆን
ራሱ
ለውጡ ላመጣ የተባለውና የሚወደሰው ኃይል ለውጡ ሊያደናቅፈው። ስለዚህ የምናጣው ነገር አንድ ፍርሃት አልበኝነት ሰፍሮ ሰብአዊ መብቶቻችን አልተከበሩም፣ የመንቀሳቀስ መብቶቻችን ህገ መንግስታዊ መብቶች ተሸርፈዋል፣ የህግ የበላይነት ተጥሷል። ሁለት የተያዘውና ተስፋ የተደረገበት ለውጥ የፖለቲካ ምህዳሩን የማስፋት የሰብአዊ መብቶችን የበለጠ የማረጋገጥ የመሳሰሉት ጉዳዮች ራሳቸው በለውጡ ይመጣሉ ያለው ሊከሽፉ ነው። ምክንያቱም ለውጡን ይሄው ለውጡን ያመጣው ኃይል ሊያከሽፈው ነው። ስለዚህ ምንድነው መደረግ ያለበት? መንግስት ይሄንን ነገር ይሄንን የስርዓት አልበኝነት እንቅስቃሴ ራሱን ለውጡን መጣ እየተባለ እስካሁን የምንፎክርበትን ለውጥ ያደናቀፈው መሆኑን ማወቅ አለበት እና ሌላ ለውጥ አደናቃፊ መናገሩን ትቶ እሱ ተሸንፏል ኦልሬዲ ይሄው ራሱ ሊያደናቀፈው መሆኑን ይወቅ። ያን ጊዜ ነው የሚመጥነውን እርምጃ ሊወስድ እና ለውጡ ሊደናቀፍ ነው በማን በቀሮና በፋን። ስለዚህ ሊደናቀፍ ለውጡ አለቀ። ስለዚህ እዚህ ጋር ይሄንን ማወቅ አለበት። እናንተ ሀገር ያሉ ሰዎችም አሁን ወደ ኢትዮጵያ እየመጡ ነው። በጣም እንደ ዳያስፖራው በለውጡ የተደሰተ የለም። ባለፈው ስሜቱ ሲገልጽ አይተነዋል። ይሄ ለውጡን አመጣ በተባለው ኃይል ሊደናቀፍ መሆኑን ይወቅ። ስለዚህ አሁንም ቅድም እንዳነሳ ነው ምን መደረግ አለበት የሚለውን የብዙ ሀገር የአብዮቶችን ሲመጡ የሚመጣውን ነገር የሚያውቁ ሰዎች ልምድ ያላቸው ነገሮች እንዴት መያዝ እንዳለባቸው የሚያውቁ አናሊስቶች ሊኖሩ ይችላሉ። ይርዷቸው። አለበለዚያ ለውጡን ባመጣው ኃይል ሊደናቀፍ ነው።
አብዮት ራሱን በላሽ ነው የተባለው በደረግ ጊዜ እንደዛ አይነት ነገር
ነው። ያው የበላን ነው አብዮት።
አዎ። እና
መንገድ ላይ ተሰቅለን እስከመሞት እየበላን
ነው። አዎ። ይሄ ምልህ እሱ ዘግናኝም ነው ለመናገር ምልክ አልከዝ በቃ አጠቆም ታረጋው እንደሆነ እንጂ ሌላ ነገር ምታረጋው ነገር የለም። ምክንያቱም ስዕሉን ላየሰው ምንድነው እኔ አንድ ጓደኛዬ ከጀርመን ደውለው ሁለት ጓደኞች ደውለው ጠየቁኝ ምልክ ማግኘት አላለን ምንድነው አሉ። ነገርኳቸው አላመኑም። ላኩላቸው ፎቶግራፉና አንደኛው አለች ስቅስቅ ብላ ነው ያለቀሰችውና ይሄ እንትን የሚያደርገ ነገር ከኛነት ውጪ ሆኖ ብኛልና ብዙም እንትን አላደርግም። እንግዲህ የፌደራል መንግስቱ አሁን እንዳልከው ራሱን ይሄ ገበላይነት ለማስከበር ይሞክር አለበለዚያ ችግር ነው ያለው።
አዎ። ለውጡን ይጠብቀው ለውጡን ሊደናቀፍ
አዎ። ያለችን የተወሰነ ደቂቃ ነች። መንግስት ውስጥ ያለውን ችግሩን ማለበት ግን ውጭ ያለውን ደግሞ ኑልኝ ይያል ነው። አዲስ አመት እስከ 25% የአየር መንገድ ቅናሽ ተደርጓል። ሆቴሎቹን በዛው መጠን እንቀንሳለን ብለዋል። ግን ለማንኛቸውም ሰዎች እየመጡ ነው። ምልክ በፊት የተለየ ምንድነው ያለው አዲስ አመት ብዙ ጊዜ እኔም መጣበት የነበረ ነው። በተለይ ከሚሊኒየም ጊዜ ጀምሮ ብዙ ወገኖቻችን በአዲስ አመት ይመጣሉ። የዘንድሮ ምንድነው የሳየ ጠቅላይ ሚኒስትሩን ጥሪ የተቀበለው እርግጥ አዳዲስ ሰዎች እንደሚሄዱ አቃለኝ። እኔም ማቃቸው ለ43 ዓመት ከተማሪዎች ንቅናቄ ጀምሮ እዚህ ሀገር የነበሩ አውሮፓም የነበሩ አሁን ለመግባት እንደተዘጋጁ እንደውም አንድ ሁለቱ ልጆቻቸው ይዘው እንደሚገቡ ነው የነገሩኝ። እና ይሄን ስትመለከተው ጥሩ ነው። ግን ምንድነው ልናገኝ የምንችለው? እርግጥ በልክ በኢንቨስትመንት አሁን የዲያስፖራ ፈንድ በተባለው በሱ ሊታገዝ ይችላል። በዛው መጠን ግን ደህንነታችን ደግሞ የሀገሪቱ ደህንነትና ዘላቂነት ደግሞ ጥያቄ ውስጥ የገባበት ነውና እነዚህን ውጭ ያሉት ዲያስፖራዎች እንዴት ተደርጎ ነው መንግስት ሊይዛቸው የሚችለው ሊያናግራቸው የሚችለው ወንስ ደግሞ አገራቸው ላይ ተመልሰው አሁን አንተ ያለህን ስጋት እንዲያስተካክሉ ሐሳብ እንዲያመጡ ይርዱ ብለው ሊያረጋቸው የሚችሉት ነው ጥያቄው።
አሁን እንግዲህ ለምን ሰው ወገንን ሲመጣ ደስ ይላል እንግዲህ
አዎ
እና ኢትዮጵያውያን ብዙዎቹ ውጭ ሀገር የቀሩት ያው አክሮፎም ነው ብዙዎቹ የፖለቲካ አክሮፎዎች ናቸው በርካቶች ደግሞ አክሮፎዎቹን ሞዴል ሮል ሞዴል አድርገው የሚያዩና እነሱ መሄድ የጠሉ እንግዲህ አንዳች ነገር ቢኖር ነው ብለው ምን ስራቸውን እየሰሩ ሀገራቸው እየናፈቀቻቸው የኖሩ ናቸው እና አሁን ሀገራቸው ላይ መግባት መውጣት እንችላለን ብለው እምነት አድሮባቸው ወደ ሀገራቸው ለመምጣት መወሰናቸው በራሱ አንድ ትልቅ ነገር ነው። ተስፋ ሰጪ ነገር ነው። ለውጥ ነው። እንግዲህ የምሳሳለት ለውጥ ይሄ ነው። ይሄ ለውጥ ለውጥን ባመጣ ኃይል የሚደናቀፍ ነው የሚለው ይሄ ለውጥ ነው። እና የዲያስፖራውን የኢትዮጵያን ዲያስፖራ ማለት ልዩ ማለትም ኢትዮጵያውያን ወገኖቻችን ወደ ቤታቸው ወደ ሀገር ቤታቸው መምጣታቸው በጣም ደስ የሚል ነገር ነው። እንግዲህ ፋይዳው ምንድን ነው? በርካታ ልሂቃን አሉ፣ ሀብት ያላቸው ሰዎች አሉ፣ ረጅም ጊዜ እዚያ ሲኖሩ። እነዚህ ሰዎች ሲያዩት ሀገራችን በኢኮኖሚ ዳይናሚክ እንትን ላይ ነች ያለችው፣ ዳይናሚዝም ትልቅ የለውጥ ሂደት ላይ ነው ያለችው። እንግዲህ ይሄ ለውጡ ተኮላሽቶ እንዳይቀጭብን እየፈራን ነው። ይህንን ሲያዩ ሀገራቸው ላይ ኢንቨስት የማድረግ ፍላጎታቸው እዛ ዶክተር አብይ አህመድ ሄደው ከነገሯቸው በላይ ሊነሳሳ ይችላል። ደግሞ ጉድለቶች አሉብን እዚህ በበሽታ የሚሰቃዩ በቀላል በሽታዎች የሚመጡ ብቃትና የሚያስፈልገው መሳሪያ ያለው ሐኪም ቢኖር ሊፈወሱ የሚችሉ ውጭ ሀገር ሄደው የመታከም ሀብት የሌላቸው በርካታ ሰዎች አሉ። ኢትዮጵያውያን በጣም የመጨረሻ ደረጃ ላይ ያሉ ሐኪሞች አሉ። ይህንን ነገር አይተው ሊያግዙ ይችላሉ። በየትውልድ ሀገራቸው ሲሄዱ አሁንም ተማሪዎች ደብተር የላቸውም፣ የረባ መጽሐፍ የላቸውም፣ የረባ የመማሪያ ክፍል የሌላቸው እስካሁን ድረስ ስብስብ ብሎ ድንጋይ ላይ ተቀምጠው ፊደል አባጫዳ አሁ የሚቆጥሩ ተማሪዎች ያሉበት ሁኔታ አለ። አቅም ስላላቸው ሀገራቸው ገብተው ይህንን ነገር ሊያስተባብሩ ይችላሉ። እናንተ ሀገር ያገለገለ ኮምፒውተር በጣም ርካሽ ነው። ሀይ ስኩሎች ውስጥ ኮምፒውተርን በንድፈ ሀሳብ ብቻ የሚማሩበት ትምህርት ቤት አለ፣ ሀይ ስኩል ሆነው ከዛ ያገለገሉ ኮምፒውተሮችን ለአንድ ትምህርት ቤት 30-40 ኮምፒውተሮች ሊያመጡ ይችላሉ። ስለዚህ እነሱም ለወገኖቻችን ይህን አድርገው ይረካሉ፣ ወገኖቻችን ይጠቀማሉ። እነዚህ አይነት ነገሮች ስላሉ መምጣታቸው ጥሩ ነው። የሰላሙ ጉዳይ ግን ያሰጋኛል፣ ለውጡ ያሳሳኛል። ይሄ ለውጥ ለውጡን ባመጣው ኃይል እንዳይደናቀፍ አሁን የተያዘው ስርዓት አልበኝነት እንዲቆም ግን ልሂቃኖቻችን መንግስትን ያግዙት። አሳሳቢ ደረጃ ላይ መሆኑን አንወሻሽ አሳሳቢ ደረጃ ላይ ያለን ምንም የትም አያደርሰንም። አድረስ ብሰማ ነው
በጣም
ይህን ይመስላል። በአጠቃላይ
በጣም አመሰግናለሁ። ይህን የዲያስፖራውን እንግዲህ በሚቀጥለው ቅዳሜም ሰፋ አድርገን እናየዋለን። በአሁንና በቅዳሜ የሚመጣውን ነገር አናቅም ለመተን በይም የሚያስቸግር ሁኔታ ነው ያለው። ግን ለዛሬ ትብብር ግን በጣም ነው የማመሰግነው። እስከ ቅዳሜ ድረስ በሰላም ያገናኘን። አድማጮች፣ ይህ የምታዳምጡት ኢትዮጵያን ድምፅ የሬዲዮ አገልግሎት ነው። ፕሮግራማችንን ሀገር ቤት ሰሞን የተሰኘ ሳምንታዊ ፕሮግራማችን እዚህ ላይ እናጠናቀቃለን። በሚቀጥለው ሳምንት እስከምንገናኝ ድረስ ለሀገራችን ሰላም፣ ደስታ፣ ፍቅር፣ አብሮነት ትልቁ ነገር ግን ሰላማችን ደህና ሁኑ። Let's all the judge by them, Zuria Hulu.